የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ከዚህ በኋላ ያይሁድ በዓል ስለነበረ ኢየሱስ ወደ ኢየሩሳሌም ሄደ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቋንቋ ቤተዛታ የሚባል አንድ የምንጭ ኩሬ ነበር። ከዚህም 5 ባለቅስት መተላለፊያዎች ነበሩ። ብዙዎች በሽተኞች፣ እውሮች፣ አንካሶች፣ ሽባዎች በመተላለፊያዎቹ ተኝተው ነበር። ውሃው እስከሚንቀሳቀስ ይጠባበቁ ነበር። አልፎ አልፎ የጌታ መልአክ ወደ ኩሬው ወርዶ ውሃውን ያናውጥ ነበር። ከውሃው መናወጥ በኋላ በመጀመሪያ ወደ ኩሬው የሚገባው ካደረበት ከማንኛውም በሽታ ይፈወስ ነበር። በዚያም 38 ዓመት ሙሉ የታመመ አንድ ሰው ነበር። ኢየሱስ ይህንን ሰው እዚያ ተኝቶ አየውና ከብዙ ጊዜ ጀምሮ መታመሙን አውቆ መዳን ትፈልጋለህን? አለው። በሽተኛውም ጌታ ሆይ፣ ውሃው በተንቀሳቀሰ ጊዜ እኔን ወስዶ ወደ ኩሬው የሚያስገባኝ ሰው የለኝም፣ እኔ ሊሄድ ስል ሌላው ቀድሞኝ ይወርዳል አለው። ኢየሱስም ተነስ፣ አልጋህን ተሸክምና ሂድ አለው። ሰውየው ወዲያውኑ ዳነ፣ አልጋውንም ተሸክሞ ሄደ። ይህም የሆነው በሰንበት ቀን ነበር። ስለዚህ አይሁዳውያን ባለሥልጣኖች ያንን ያዳንህን ሰው ዛሬ ሰንበት ስለሆነ አልጋህን መሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ሰው አልጋህን ተሸክመ ሂድ ብሎኛል አላቸው። እነርሱም አልጋህን ተሸክመ ሂድ ያለህ ማን ነው ሲሉ ጠየቁት። ሕዝብ ስለ በዛና ኢየሱስም ከዚያ ራቅ ብሎ ስለ ሄደ ያዳነው ማን መሆኑን አያውቅም ነበር። ከዚህ በኋላ ኢየሱስ ሰውየውን በቤተ መቅደስ አገኘውና እነሆ አሁን ድነሃል፣ ከዚህ የባሰ ነገር እንዳይደርስብህ ከእንግዲህ ወዲህ ኃጢአት አትስራ። ሰውየውም ሄደና ያዳነው ሰው ኢየሱስ መሆኑን ለአይሁዳውያን ባለሥልጣኖች ነገረ። ይህንን ነገር በሰንበት ቀን ስላደረገ አይሁዳውያን ባለሥልጣኖች ኢየሱስን ያሳድዱት ጀመር። ኢየሱስ ግን አባቴ ሁልጊዜ ይሠራል እኔም እሠራለሁ ሲል መለሰላቸው። ይህም አባባል አይሁዳውያን ባለሥልጣኖች ኢየሱስን እንዲገሉት በይበልጥ አነሳሳቸው። ምክንያቱም እርሱ ሰንበትን መሻሩ ብቻ ሳይሆን እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር ስላስተካከለ ነው። ጌታ ለሐዋርያቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። እውነት እናምናለን፣ ድን በእውነት እናምናለን፣ እስቅዱስን በእውነት እናምናለን፣ ሶስትነታቸውንም እናምናለን።
በእግዚአብሔር መንፈስ ተመርቶ ካልሆነ በስተቀር ኢየሱስ ጌታ ነው ለማለት የሚቻለው የለም።
Yeah. ኢየሱስን ተከትሎ ትምህርቱ አልቆ ሰው ሁሉ ረሃብና ጥማት ይዞ ኢየሱስን መርቆት ብዙ ሆኗል። ከልጅ እስከ አዋቂ ሁሉም ጠግቧል። ጌታን ባርኮ ብዙ ያተረፈው እውነት ኢየሱስ ጌታ ጌታ ነው ጌታ ነው ክርስቶስ ጌታ ነው የነበረ የፈጠረ ዳግም ሊፈርድ የሚመጣ ሁሉንም ቻይ ኢየሱስ ጌታ ነው ታደረጉ አይነሳ መስሏቸው እግዚአብሔር ልጅ ይኸው ተነስቷል። ኃጢአታችንን አንስቶታል። በመሞቱ ሞትን ድል የነሳው እውነት ኢየሱስ ጌታ ጌታ ነው ጌታ ነው ክርስቶስ
የተወደዳችሁ የእግዚአብሔር ወገኖች፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር አባታችን ጸጋና በረከት፣ የቅዱሳን ሁሉ ምልጃ፣ የእመቤታችን የድንግል ማርያም ቡራኬ ከሁላችን ጋር ይሁን። በዚህ ሰንበት ደግሞ እንደ ቤተ ክርስቲያናችን ስርዓት አምልኮ ወይንም የግዕዝ ስርዓት አቆጣጠር ይህ ሰንበት የበሽተኞች ወይንም የህመምተኞች ሰንበት በመባል ይታወቃል። ከዚህ ቅዱስ ወንጌል እንዳነበብነው እንግዲህ ይሄ ሰው ከነዚህ ውስጥ አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተለመደው በየዕለቱ ለሚያከናውናቸው የደህንነት ሥራዎች ያሉትን ማኅበራዊ አካሄዶች ወይንም ደግሞ ሰዎች ሊገኙ በሚችሉበት ቦታ ነው ብዙ ጊዜ የምናገኙ። በዛሬ ዕለትም በአንድ ችግር ያለባቸው ሰዎች፣ ፈውስ የሚፈልጉ ሰዎች፣ ረዳት የሚፈልጉ ሰዎች፣ በሥጋ የሚቸገሩ ከሰው የሚጠብቁ ወገኖች በሚገኙበት ቦታ፣ ሌሎችም ደግሞ በዛው የእግዚአብሔርን ፈውስ የሚጠባበቁ ሰዎች ባሉበት ቦታ ሲገኝ እናያለን። ስለዚህ እንግዲህ ይህንን ሲያደርግ በዚህ ቀን አንድ ምስኪን ረዳት አጥቶ፣ አስታዋሽ አጥቶ፣ ጉልበት አጥቶ የእግዚአብሔር ፈውስ በሚገለጽበት ጊዜ ያንን ሊፈወስበት የሚችለውን ነገር ለማከናወን የማይችል አንድ ደካማ ሰው እግዚአብሔር ጌታችን ኢየሱስ ክርስቶስ ይመለከታል። ያየውም ቦታ ደግሞ በአንድ በማንኛውም ተራ ቦታ አይደለም። እንግዲህ በዚህ በመጽሐፍ ቅዱስ ውስጥ የሚጠቀሱ ቃላቶች ሁሉ ጊዜ የራሳቸው ምልክቶች ያላቸው ናቸው። በቤተ ዛታ አገኘው ይላል። የፈውስ ቦታ የምህረት የእግዚአብሔር የምህረት ቦታ ማለት ነው። አገኘው። ሲያገኘውም መጀመሪያ ወንጌል የሚለን አውቆታል ይላል። ይህን ሰው እንደታመመ አውቆ ነው የሚለው። ስለዚህ ምን ትፈልጋለህ ብሎ ጠየቁ። ያውቃል ግን ምን ትፈልጋለህ ብሎ ጠየቁ። እንግዲህ እግዚአብሔር ለተለየ ዓላማ ካልሆነ በስተቀር ወይንም በልዩ መልክ አመፀኛ ሆኖ በሌላ የተሰማረ ለልዩ መልክ ለምሳሌ እንደ ሐዋርያ ቅዱስ ጳውሎስ የጠራው ካልሆነ በስተቀር እያንዳንዳችን በደህንነት ሂደታችን ውስጥ እግዚአብሔር የሰው ልጆችን ነፃነት ያከብራል። የሰው ልጆች ፍላጎት፣ የሰው ልጆች ውሳኔ ይጠብቃል። ምክንያቱም ባለ አእምሮዎች ነን፣ ባለ ውሳኔዎች ነን፣ ባለ ሙሉ ፍላጎቶች ነን። ስለዚህ ይሄንን አይቶ ነው ጌታችን ኢየሱስ ክርስቶስ ይሄ ሰው 38 ዓመት እየተንከራተተ እየተሰቃየ መፈወስ እየፈለገ የሚያግዘውም ሰው አጥቶ እየተቸገረ ባለበት ጊዜ ምን ትፈልጋለህ ብሎ ነው ጠየቀ። ምናልባት አንዳንድ ጊዜ እኛም ብዙ ጊዜ እግዚአብሔርን የምንጠይቃቸው ነገሮች ይኖሩናል። ስንጠብቅ ስንጸልይ ዛሬስ እግዚአብሔር አልሰማኝም፣ እኔን አላዳመጠኝም፣ ሊፈውሰኝ አልፈለገም መሰለኝ፣ በእኔ ምን እንደተቀየመ አይረዳኝም። ይሄ ሰው እንግዲህ ይሄንን ያህል ጊዜ በጽናት በተስፋ እግዚአብሔርን ይጠብቅ እግዚአብሔርን ይለምን ነበር። ስለዚህ ሁሉ ጊዜ እንግዲህ ለዚህ ለደህንነታችን ስራ እግዚአብሔር መሻታችንን ፍላጎታችንን ነሳነታችንን አክብሮ ምን ትፈልጋለህ ምን ትፈልጊያለሽ? ስለዚህ በዛ ቦታ ሳለ እኛም ዛሬ ደግሞ የዚች የምህረት ቤት የፈውስ ቤት እንደውም ከዚያ በላይ በደሙ በተገነባች ቤተክርስቲያን ውስጥ ስንገኝ እያንዳንዳችን ምን ይዘህ ነው ወደ ቤተ ዛታ የመጣኸው? ምን ይዘህ ነው ወደዚህ ቤተ መቅደስ የመጣኸው? ምንድነው የምትፈልገው? ምንድነው የምትፈልጊው? አንቺን የከበደሽ አንተን የከበደህ ወይንም ደግሞ ከኔ የምትሻው ነገር ምንድነው ብሎ እግዚአብሔር ከእያንዳንዳችን የኛን መሻት ይፈልጋል። ምስጢራችንን ለማውጣት አይደለም ከኛ ጋር ነው የሚጠይቀው በግላችን ነው የሚጠይቀው። ስለዚህ ይሄንን መሻት እንድንገልጽ እግዚአብሔር ያውቀንም ብለን አይደለም ያው እዚህ እንዳየነው ያውቃል ይመለከታል። የኛ በጎ አመለካከት ግን በር ነው። የኛ ፍቃደኛነት በር ነው። ሐዋርያው ዮሐንስ በመጽሐፍ በራእዩ ላይ ከምዕራፍ 3 ቁጥር 20 ላይ እኔ በእናንተ በር ላይ ሆኜ አንኳኳለሁ ለሚከፍትልኝ ምንድነው የሚለው? ወደ ቤቱ ገባለሁ ከርሱ ጋር እበላለሁ እርሱም ከኔ ጋር ይበላል። ስለዚህ የእግዚአብሔርን ፍላጎት የእግዚአብሔርን ውሳኔ የሚጠብቅ ሰው እግዚአብሔር በቤቱ ይመገባል በቤተ መቅደሱ ይመገባል በህሊናው ይመገባል በልቦናው በስብዕናው ይነክሳል። ስለዚህ አንኳኳለሁ እናንተ ጋር ለማዋል ፈልጋለሁ እናንተ ጋር ማደር ፈልጋለሁ ከእናንተ ማሳለፍ ፈልጋለሁ ስለዚህ ክፈቱልኝ በሩ። ይሄ ሰው በሩን ስለከፈተ ነው እግዚአብሔር ከብዶት የነበረውን ነገር ያስወገደለት። ክፍት ነበር በሩ አቅምን ያጣው ጉልበትን ያጣው ሽባ ስለነበረ መንቀሳቀስ የማይችል ስለነበረ ብዙዎቻችን ይህንን ለመረዳት አያስቸግረንም። የታመሙ ሰዎችን የምንከባከብ እንኖራለን በሆስፒታል ውስጥ ሲሰቃዩ እናያለን። ስለዚህ ያ ሰው ያስፈልገዋል። እንግዲህ በዚህ መከራችን ወይንም ችግር ውስጥ እግዚአብሔር ሁሉ ጊዜ ክፍት በር ክፍት መስኮት ይፈልጋል። ይሄውም ደግሞ የኛ ስብዕና የኛ ማንነት ነው። እንግዲህ ይሄ ሰው ለብዙ አመታት ጠብቆ የእግዚአብሔር መልአክ መጥቶ የሚያናውጠውን ውሃ ውስጡ ገብቶ ለመዳን ረዳት አጣ። እግዚአብሔር በሩ ስለተከፈተለት ረዳት ሆነ ኃይል ሆነ ብርታት ሆነ። ይሄንንም ስለገለጸለት በእምነቱ ለእግዚአብሔር ስለታዘዘ እግዚአብሔር ጉልበቱ ሆኖ አንድ ያልጠበቀው ነገር ሰጠው። ተኝቶበት የነበረውን አልጋ እሱን ተሸክሞ የነበረውን አልጋ ራሱን መሸከም አይደለም ሌላ ነገር ተሸክሞ እንዲያደርግ ተሸከም አልጋን ተሸክመ ይዘህ ተራመድ ተነስን። ስለዚህ እግዚአብሔር ለኛ እኛ ከምናስበው በላይ ያስባል። እኛ ልናደርገው ከምንችለው በላይ ያደርግልናል። አንድ ነገር ግን እንድናደርግ ይፈልጋል እግዚአብሔር ሁልጊዜ በርሱ ላይ ሙሉ እምነት በሱ ላይ ሙሉ መሻት በሱ ላይ ሙሉ ውሳኔ በሱ ላይ ሙሉ ፍላጎት ልናስቀምጥ ያስፈልጋል። አካፍለን ማስቀመጥ አንችልም ሙሉ ልናስቀምጥ ይገባል። እግዚአብሔር ግማሽ አይፈልግም ግማሽ ስላልሆነ እኛንም ግማሽ አርጎ የፈጠረን አይደለም ሙሉ ነው ያደረገን እኛን በመልአት ነው የሚፈልገን። ይሄ ሰው በመልአቱ ነው እዛ የተቀመጠው እስከነ ደካማነቱ እስከነ ቁስሉ እስከነ ያለ መንቀሳቀሱ እስከነ ሽባነቱ እዛ ተጠቅልሎ ቁጭ ብሎ ያንን የእግዚአብሔር ድምጽ ወይንም የእግዚአብሔር መልአክ ስንፋስ ይጠብቅ ነበር። ስለዚህ ቢከብደንም የተለያዩ የግል ችግሮች ማህበራዊ ችግሮች የቤተሰብ ችግር የሀገር ችግር የዓለም ችግር ያለው የጊዜ ነባራዊ ሁኔታ እያንዳንዳችንን ሊያስቸግረን ይችላል። ይዘን እንምጣ ቅዱስ ማቴዎስ በ11ኛው ምዕራፍ ላይ የሚለን ይህንን ይሄ ሰው ከብዶት ነበር። ከሰው እኩል አይራመድም አይሰራም ከሰው ነው የሚጠብቀው ራሱን አይችልም። ስለዚህ ከዚህ በላይ ደግሞ የሚያስቸግር የሚከብድ ነገር የለም። ስለዚህ እግዚአብሔር ያንን አቃለለው ይዛችሁኑ እኔ ለእናንተ አቃለላችኋለሁ ነው የሚለን በማቴዎስ ወንጌል ምዕራፍ 11 ላይ። በሌላ በኩል እንግዲህ ይሄ ስጦታ ሲሰጥ ይሄ ፈውስ ሲሰጥ በምድር ላይ ሰዎች እስካሉ ጊዜ ድረስ ሁለት ነገሮች እንዳሉም እናገኛለን። ተደስቶ ሰውየው አልጋውን ተሸክሞ በሄደ ጊዜ አንተ ለምንድን ነው እንን ተሸክመ የምትሄዱ? ዛሬ እኮ ይሄንን እንድታደርግ አይፈቀድልህም ነበር። ስለዚህ መልካምና መጥፎ የእግዚአብሔር መንፈስና የሰይጣን መንፈስ ወይንም ደግሞ የዲያብሎስ የተቃራኒ የጥላቻ የቅናት መንፈስ። ምህረትን ያገኘ ሰው ምንድን ነው የምንለው? አንድ ታሞ ተኝቶ ማቆ የነበረውን ሰው ድሮ እንዲ ብሎ ሲሄድ ያየ ነው ምንድን ነው የምንለው? እንኳን እግዚአብሔር ማረህ አይደለም የምንለው? ካገኘ ነው እንኳን ደስ አለህ ነው የምንለው? እንኳን እግዚአብሔር ማረህ አላሉት። አንተ ለምንድን ነው ተሸክመ የምትሄደው አሉ። እንዴት አድርገህ ተሸክምከው? እንኳን እግዚአብሔር ምረት ሰጠህ አይደለም ያሉት። እንዴት ተሸክመ ትሄዳለህ ዛሬ? ስለዚህ ይሄ ይቀጥላል። የሚቀጥለውም ደግሞ በሰው ልጆች ነው፣ በማንም አይደለም የሚቀጥለው። በሰው ልጆች ነው የተደረገው፣ አሁንም በሰው ልጆች ነው የሚቀጥለው። ነገር ግን ማን ነው የዚህ እድል ፈንታ መሆን የሚችል? በሩን የዘጋ ራሱ ላይ ቆልፎ ቁጭ ያለ የእግዚአብሔርን ፍላጎት ማዳመጥ ያልቻለ የእግዚአብሔርን መልአክ ድምፅ ሊሰማ የማይፈልግና በራሱን መልአክ ብቻ የሚተዳደር ሰው የዚህ ሰሚዎች ነው። ለዚህም ነው እንግዲህ እነዚህ አይሁዳውያን ሐዋርያው ቅዱስ ጳውሎስ እንደጠቀሰው በሕግ እንጸድቃለን ብላችሁ የምትተማመኑ ሰዎች ብሎ ነው አሁን ከተነበበው ንባብ ሐዋርያ ቅዱስ ጳውሎስ የሚናገረን። የምትታመኑ ሰዎች እናንተ ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ተለይታችኋል፣ እንደውም ከጸጋው ርቃችኋል። ወንድሙ ሞቶበት እህቱ ሞታበት እየጨፈርን ወደ ቤቱ አንሄድ። ቢያንስ ዝም ብለን ነው የምንሄደው። ከፋ ካለንም ደግሞ እናለቅሳለን። የምናለቅሰውም ተስፋ በመቁረጥ አይደለም፣ ስለምንወደው ክፍላችን ስለሆነ ነው። እጄ ሲቆረጥ ያመኛል፣ እግሬ ሲቆስል ያመኛል፣ ያስነክሰኛል። አይደለም እንዴ? ሸንከል ሸንከል እያልን እንሄዳለን። እግራችን ጫማ እንኳን ቢበላን ከኋላ ተረከዛችን ቀጥ ብለን መቆም አንችልም። ይሄ አንድ ባህሪያዊ ነገር ነው። ስለዚህ እንግዲህ እግዚአብሔርም ከዚህ በላይ አይደለም የሚፈልግ፣ እኛ ልንረዳው ከምንችለው በላይ አይደለም እኛን የሚመለከተን እኛን የሚሻን። ስለዚህ እያንዳንዳችን እንግዲህ ዛሬ በዚህ ሰንበት እግዚአብሔር ፈውስን በሰጠበት ሰንበት እናንተ ነፃነታችሁን ለመልካም ነገር ተጠቀሙ። በዚህም ጸንታችሁ ቁሙ፣ እንደገና ወደ ኃጢአት እንዳትመለሱ። ምክንያቱም ለዚህ ሰው የተነገረው ነገር አለ። ከፈወሰው በኋላ በቤተ መቅደስ አገኘው። ሲያገኘው ምንድን ያለው? አንተ ከዚህ የባሰ ነገር እንዳያገኝ ዳግም ኃጢአት አትስራ። የባሰ ነገር እንዳያገኝ። ይሄ የባሰ ነገር ምንድን ነው? እንግዲህ ትልቁ የባሰ እግዚአብሔር የሰጠህን ጸጋ፣ እግዚአብሔር የሰጠህን ምህረት፣ እግዚአብሔር የሰጠህን ፈውስ ማጥፋት። ጸጋህን ከማጥፋት ስጦታህን ከማጥፋት የባሰ ነገር የለም፣ የከፋ ነገር የለም። የትም መሄድ አንችልም። ወደ ሐዋርያት ሕይወት ከተመለስን የይሁዳ አንዱ ትልቁ ጌታችን ኢየሱስ ክርስቶስን አሳልፎ መስጠቱ አይደለም፣ ቀላል ነገር አይደለም። አሳልፎ ሰጥቷል። ግን ከዚያ በኋላ አልተጸጸተም፣ አልተመለሰም። ስለዚህ ጌታችን ኢየሱስ ክርስቶስ ይሄ ሰው ባይወለድ ይሻለው ነበር። ከእሱ ጋር እንዲመላ ሐዋርያው እንዲሆን አጠገቡ እንዲሆን የተመረጠ ሰው ነው። ይሄ ሰውም ዛሬ መንቀሳቀስ የማይችል መሄድ የማይችል ሽባ የነበረ እግዚአብሔር ፈውሶት ከእርሱ ጋር እንዲንቀሳቀስ ከእርሱ ጋር እንዲዞር ሲሄድ በቤተ መቅደስ አገኘው። ስለዚህ የባሰ ነገር አንተ የሰጠውህን ጸጋ እንዳታጠፋ። ይሄ በዕብራውያን መልእክት ምዕራፍ 2 ከቁጥር 1 ላይ የምናገኘው ነው። የእግዚአብሔርን ፈውስ እንግዲህ ሁል ጊዜ ከሰማነው ነገር ተንሸራተን እንዳንወድቅ ስለ ሰማነው ነገር ጥንቃቄ ልናደርግ ያስፈልጋል። ስለ ተሰጠን ፈውስ ጥንቃቄ ልናደርግ ያስፈልጋል። ስለ ሰጠን ምህረት ጥንቃቄ ልናደርግ ያስፈልጋል። እኛ በጸጋ ጊዜ፣ በንስሐ ጊዜ፣ በምህረት ጊዜ ውስጥ እንገኛለን። ስለዚህ የነበረውን ሕይወት ትተን መደበኛ አካሄድ ትተን ለየት ባለመልኩ ከክርስቶስ ጋር የትጋ ሽባ የሆነ የትጋ ሊንቀሳቀስ ያልቻለ የትጋ ስሜቱ በትክክለኛ ሊሰራ ያልቻለ አካል ካለ እንድናይ እንድንፈትሽ ነው። ካልቻለስ ከዚህ ሰዓት ጀምረን እናንተ ቀና ብላችሁ ወደ ላይ ተመልከቱ፣ የማዳን ጊዜ ቀርቧል በማለት የእግዚአብሔር ቃል ያሳስበናል። ቀና ብለን በዚህ ሰዓት እግዚአብሔርን እንድናይ እግዚአብሔርን እንድናስብ የእግዚአብሔርን መዳን ለሌሎች እንድንቸር የምናገኘውን ፈውስ ሌሎች አይቶ እንዲፈወሱ ተስፋ የቆረጡ ካሉ መንቀሳቀስ ያቃታቸው በተለያዩ ችግር ውስጥ የሚገኙ የሰው ልጆች ካሉ ይህንን ማየት እንዲችሉ እኛ ዛሬ እዚ ተደርሰነ ይሄንን እድል ይሄንን ቃል እንድንሰማ ተሰጥቶናል። ስለዚህ የሰማነውን ያየነውን የተሰጠንን የተፈወስንበትን ለሌሎች ልናስተላልፍ ያስፈልጋል። ስለዚህ እግዚአብሔር ይሄንን የፈውስ የደህንነት የመህረታችንን ጉዞ ተባባሪዎች መሆን የምንችልበት አድምጠን የምንተረጉም ሰዎች የምንሆንበትን ጸጋና በረከት እግዚአብሔር ራሱ ያድለን።